voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን።
በኢትዮጵያ የሰብአዊ መብቶች ኮሚሽንና በሂውማን ራይትስ ዋች የኦሮሚያ ሁኔታ ሪፖርቶች መካከል ባለው መጣረስ ላይ የተጀመረው ንግግር በዚህ ምሽት ይጠናቀቃል።
ሰዎች በሕይወት የመኖር መብት አላቸው። በማንኛውም ሁኔታ አንድም ነፍስ ቢሆን ሊጠፋ አይገባውም። እንደዛ ነው መታየት ያለበት፣ በዛ መነጽር ነው መታየት ያለበት። ነገር ግን ያ አልተደረገም።
የሕገ መንግሥት ባለሙያ ዶክተር ጸጋይ አራርሳ፣
ምዕራባውያን ያላቸው ፍላጎት ያው ትንሽ የተሳሰበ ነው። እንግዲህ ሁለት መንታ መንታ ገጽታ አለው። በመንግስታት ደረጃ በአንድ በኩል እሴታቸው ነው እነሱ የግለሰብ መብት፣ ሰብአዊ መብት እሴታቸው ነው፣ ለረጅም ጊዜ ያበለጸጉት ነው። ስለዚህ እሴታቸውን ማስፋት ይፈልጋሉ። ዓለምን በሙሉ እንደ መልካቸውና እንደ አምሳላቸው መቅረጽ ይፈልጋሉ። በተማሳይ ደግሞ እንደገና የፖለቲካ መሳሪያም ጭምር ነው።
ከአዲስ አበባ አቶ ዳንኤል ብርሃኔ፣ ሁለቱም በምሽቱ ለጥያቄዎቻችሁ መልስ ይሰጣሉ። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ አብረን እናመሻለን። እሁድ ሰኔ 19 2008 ዓመተ ምህረት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ። አዲሱ አበበ ነኝ ዜና የማሰማው። በአንድ የሞቃዲሾ ሆቴል ውስጥ ከአሸባሪዎች ጋር የነበረው ፍጥጫ ማብቃቱን የሶማሊያ ባለሥልጣናት አስታወቁ። በተካሄደው ጥቃት የአካባቢ አየር ጥበቃ ሚኒስትሩን ቡሪ መሐመድ ሐምዛን እና 3 የራዲዮ ጋዜጠኞችን ጨምሮ 20 ሰዎች ሞተዋል። ከሆቴሉ ደጅ መኪና ውስጥ ቦምብ አጥምዶ ያፈነዳው አልሻባብ ለጥቃቱ ኃላፊነት ወስዶ ሆቴሉ የመንግሥት ደጋፊዎች የሚሰበሰቡበት ነው ማለቱም ተደምጧል። በመጪው ኅዳር በሚካሄደው የጋና ጠቅላላ ምርጫ ወቅት የፖሊስ መኮንኖች ገለልተኞች እንደሚሆኑ ዋናው አዛዥ ኢንስፔክተር ጀነራል ጆን ኩዳሎር በመላው አገር በተካሄደ አንድ የፖሊሶች ሴሚናር ላይ አስታወቁ። ኩዳሎር በፖለቲካው ረገድ ሙያዊ ግዳጃችንን አክብረን በገለልተኝነት መንቀሳቀስ ይኖርብናል፣ ሕዝባችንም አስተማማኝ የደህንነት ጥበቃ ሊያገኝ ይገባዋል ማለታቸውን ዘገባዎች ጠቅሰዋል። የኢራቅ ኃይሎች ለቀናት ባካሄዱት ውጊያ የፋሉጃ ከተማን ከእስላማዊው አማጺ ቡድን አይሲስ ሙሉ በሙሉ ማስለቀቃቸውን የኢራቁ ከፍተኛ ባለሥልጣን ሌፍትናንት ጄኔራል አብዱል ዋሃብ አል ሳዲ ዛሬ እሁድ አስታወቁ። ከተማይቱ ከአይሲስ ነጻ ወጥታለች፣ ሆኖም ከባድ ውድመት ስለደረሰባት እንዳልነበር ሆናለች ብለዋል ጄኔራሉ አክለውም። ብሪታንያ ከአውሮፓ ህብረት በመውጣቷ የተፈጠረው ድንጋጤ እንደቀጠለ ባለበት በአሁኑ ወቅት አውሮፓን በመጎብኘት ላይ የሚገኙት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ቀደም ብሎ ባልተያዘ ፕሮግራም ወደ እንግሊዝ ጎራ ሊሉ መሆናቸው ተሰማ። ከዚያም ወደ ብራስልስ ብቅ ይላሉ ተብሏል። ኬሪ ከእንግሊዙ አቻቸው ፊሊፕ ሃሞድ እና ከሌሎች ባለሥልጣናት ጋርም ይገናኙና ይወያያሉ ተብሏል። የአፍጋኒስታን ደህንነት ኃይሎች ከፓኪስታን ጋር በሚያዋስነው ድንበር አቅራቢያ ለበርካታ ቀናት ባካሄዱት የአየርና የየብስ ወረራ ከ135 በላይ የአይሲስ ተዋጊዎችን ገድለው በርካታዎቹን እንዳቆሰሉ ምስራቃዊ አፍጋኒስታን የሚገኙ ባለሥልጣናት አስታውቀዋል። ናንግራር ክፍለ ሀገር ውስጥ ባለችው ኮት ከተማ በተካሄደው በዚህ ውጊያ ቢያንስ 12 የአፍጋኒስታን ወታደሮች ሞተው ሌሎች 18 መቁሰላቸውን የክልሉ የደህንነት ባለሥልጣናት አረጋግጠዋል። ቻይና ውስጥ አንድ የሕዝብ ማመላለሻ አውቶቡስ አውራ መንገዱን ከሚከፍለው ቋሚ ግንብ ጋር ተጋጭቶ 35 ተሳፋሪዎች መሞታቸውና አውቶቡሱም በግጭቱ የተነሳ እሳት ተቀጣጥሎ መቃጠሉ ታውቋል። ሌሎች 20 ሰዎች የቆሰሉበትን አደጋ ያደረሰው ሾፌር በቁጥጥር ስር መዋሉም ታውቋል። አድማጮች፣ ለሰዓቱ ያለን አጠር ያለ ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 19 2008 ዓ.ም ምሽት ፕሮግራም ነው።
የዓለም ኢኮኖሚ እንደምታየው የምስራቅ ዘመን ወደ ምስራቅ እያጋደለ የመጣ የኢኮኖሚ እድገት ነው። ያ ምን ማለት ነው?
ዶክተር ከላሊ አድሃና የምስራቅ አፍሪካ የህዋ ሳይንስ ማስተባበሪያ ጽህፈት ቤት ዳይሬክተር ናቸው። ስለ ጊዜያችን የህዋ ሽሚያና ግፊያ ያጫውቱናል። አሁን ረመዳን ላይ ላላችሁ ሙስሊም ምእመናን የህውለት እንዳለን የረመዳን ነሺድ አንጋብዛችሁ።
አሰላም አለይኩም
ሁለት እንዳለን። አመሰግናለሁ። ለሙስሊም ምእመናን በድጋሚ መልካም ረመዳን። ወደ መጀመሪያው ዝግጅት እንለፍ። የሰብአዊ መብቶች ተሟጋቹ ዓለም አቀፍ ቡድን ሂዩማን ራይትስ ዋች እና በኢትዮጵያ መንግሥት የተቋቋመው የኢትዮጵያ የሰብአዊ መብቶች ኮሚሽን በቅርቡ ኦሮሚያ ውስጥ በተቀሰቀሰው ሕዝባዊ ተቃውሞ ምክንያት በሰልፈኞችና በኢትዮጵያ መንግሥት የጸጥታ ኃይሎች መካከል ስለነበረው ግጭትና የመብቶች ጥሰት እጅግ ተጻራሪ የሆኑ ሪፖርቶችን አውጥተዋል። የኢትዮጵያ መንግሥት ከዓለም አቀፍ የሰብአዊ መብቶች ተከራካሪ ቡድኖች በየጊዜው የሚቀርቡበትን የዜጎች መብቶች ጥሰት ክሶች አይቀበልም። እንደ ሂዩማን ራይትስ ዋች ያሉ የሰብአዊ መብቶች ተሟጋች የሆኑ ዓለም አቀፍ ድርጅቶችን ኒዮ ሊበራል አጀንዳ ያላቸው እያለ ሪፖርቶቻቸውን ያጣጥላል። የገዢው ፓርቲ ፖሊሲ ተቃዋሚዎች ግን በቅርቡ በኦሮሚያና በቅማንት እንደተስተዋለው ባለፉት ዓመታትም ዜጎች በአልሞ ተኳሾች እንደሚገደሉ ይናገራሉ። በሁለቱ ሪፖርቶች ይዘት ዙሪያ አድማጮቻችን ጥያቄዎቻቸውን ልከውልናል። ሁለት የሕግ ምሁራን አቶ ዳንኤል ብርሃኔ ከአዲስ አበባና በአውስትራሊያ ዩኒቨርሲቲ የሕግ መምህር ዶክተር ጸጋዬ አራርሳ ከየበኩላቸው እይታ መልስ እንዲያካፍሉን ጋብዘናል። የዝግጅቱ የመጨረሻ ክፍል ቀጥሎ ይቀርባል። አዘጋጅና አቅራቢ ትዝታ በላቸው ነች። በኢትዮጵያ መንግሥት የተመሠረተው የኢትዮጵያ የሰብአዊ መብት ኮሚሽን ለዜጎች መብቶች በጽናት ለመቆም በእውነት ነጻነቱና ብቃቱ አለው?
መሠረታዊ ችግር እኔ እዚህ ሀገር የሚታየኝ ምንድን ነው? ይሄ ከድሮ ጀምሮ ይዘን የመጣ ነው። ምንድን ነው ጥፋቱን ባላባት አጥፍቷል፣ ግን ባላገር ይካስ የሚባል ነገር የድሮ አባባል አለ እና በዛ አስተሳሰብ ነው ከመጀመሪያው የተቃኘው። እኔ ለምሳሌ አሁን ያሉትን የሰብአዊ መብት ኮሚሽነር በእንትን ብዙም እድሉ አላገኘሁም፣ ግን ከበፊቱ ጋር ለምሳሌ አንድ ጊዜ አግኝቻቸው ሰፋ አድርጌ ተወያይቼ ነበረ። ለምንድን ነው እዚህ ቦታ ላይ መንግስት እንዲያጥፍቷል ብላችሁ ለምንድነው በአደባባይ ማታሳጡት ማታፋጠጡ? እንደዛ ያደረጉ አካሎች ሊያስተካክሉ ይችላሉ። የግድ የሚመለከተውን አካል ክልል የሚሆን ኳቴቨር ጠቅሳችሁ ምስል እኛ እንደ ሌሎቹ እንደዛ ነገር ውስጥ አይደለም የምንገባው። በመግባባት በመናበብ በማስተማር ነው አላማችን። እንደዛ ነገር ነው ያሉኝ። ያ ሳማኝ አይደለም። ጉዱ አደባባይ ካልወጣ ማለት ሰብአዊ መብት ኮሚሽን ሊሰራ የሚችለው ስራ አደባባይ ማውጣትና ማሳጣት ነው። ያ ነው ያለው ጉልበት። ሌላ ጠመንጃ የለው ወይ ሌላ ምንም ነገር የሚከለክለው ወይ ባጀት አይከለክል ምን ያደርጋል? ሌላ በአደባባይ ሲያሳጣሽ ያን ጊዜ ወይ ትታረሚያለሽ ወይ ነገር ታደርጊያለሽ። ይህንን ለማድረግ ይህን ስቴፕ ለመሄድ ፈቃደኛ እስካልሆኑ ድረስ ለውጥም ተጽዕኖም ሊፈጥሩ አይችሉም ብዬ ነው የማምነው። ምንድን ነው እንደ አጠቃላይ ያለው ችግር እነሱ ጋር ብቻ አለም፣ ዳኞችም ጋር ሌሎችም አንድ ቦታ ችግር ገጥሞሽ ሆን ኃላፊ ጋር ብትሄጂ አዳላፊ ችግር ይፈጥርብሽና ከሱ በላይ ያለው ሹመኛ ጋር ብትሄጂ በቃ ተስማሚ ወይ ታረቂ ምናምን ነው የሚለው። አሁን ወደ ሰባ መብቱ እንዴት ነው ይሄን ላመጣው ፈለኩት? የመንግስት መብት፣ የመንግስት ገጽታ፣ የመንግስት ፍላጎት፣ የመንግስት ጭንቀት ገለመሌ ናቸው ቅድሚያ የሚሰጣቸዋል። በዛ መነጽር ነው መጀመሪያ የምናየው ነገሮችን። ስለዚህ የአንቺ መብት መረገጥ ወይም የአንቺ እንደዚህና እንደዛ መሆን በበቂ ሁኔታ አይታይም እና የሰብአዊ መብት ግንዛቤ የለም ማለት ብዙም ማጋነን አይሆንም። ወይ ደግሞ በቃ ባላባት አጥቷል ግን ባላገር ይካስ ነው መነጽሩ። በዛ መነጽር ሲታይ ሁል ጊዜም ቢሆን ጥፋቱ እየኮሰመነ ተማጣኝ የመሰለ አምጣቱ አይቀርም።
ዶክተር ጸጋዬ ይገባኛል እዚህ ላይም መልስ ሊሰጡኝ እንደሚጓጉ፣ ግን ሁለት ተመሳሳይ በኢሜይል የመጡ ጥያቄዎች አሉና እነዚህ ደግሞ በጣም ጥሩ ናቸው። ኢትዮጵያንና ምዕራባውያንን በተለይም ዓለም አቀፍ የሰብአዊ መብት አያያዝን የተመለከተ ነው። አቶ ሳተናው አሊ ብዙ ጥያቄ ነው የሰነዘሩት፣ ግን ከዚህ ከሚቀጥለው ከሌላው ጥያቄ ጋር የሚሄድልኝ ሰብአዊ መብትና የኢትዮጵያ በተለይም የህወሓት ብሎም የምዕራባውያን ግንኙነትና ጥቅም በኢትዮጵያ ላይ ያላቸውን አመለካከት ከራሳቸው ጥቅም አንጻር በኢትዮጵያ ላይ ያላቸውን አመለካከት ብትተነትኑልን ይላሉ ከምዕራባውያን ጥቅም አንጻር። ሌላው ደግሞ አቶ ደሴ ማን ያዘዋል ይባላሉ፣ የኢትዮጵያ መንግስት እብሪት፣ እሳቸው እብሪት ለሚሉት የምዕራባውያንን ለሰብአዊ መብት ክብር ጆሮ ዳባ ልበስ ብሎ ሽብርን የመዋጋት ፖሊሲ ላይ ብቻ ማትኮር ምክንያት ነው ይላሉ። እና የጦር ኃይሎች የኦሮሞ ተማሪዎችን ብቻ ሳይሆን የኢትዮጵያ ዜጎችን በያሉበት እንደ አውሬ ግንባር ግንባራቸውን ብለው ሲገሉ የዩናይትድ ስቴትስ
እሺ። ጥሩ ጥያቄዎች ናቸው ሁለቱም። ቀደም ሲል የተነሳውን አንድ ነጥብ እኔም ሊጨምርበትና ከዛ ወደ እነዚህኞቹ ጥያቄዎች በቀጥታ እሄዳለሁ። ልክ ነው። የሰብአዊ መብት ኮሚሽን ዋና ስራው አንዱ መንግስትን ወይም የስልጣን አካላትን ሰብአዊ መብት እንዲተገብሩ ማድረግ፣ ያን ሳይችሉ ሲቀሩ ሪፖርት በማቅረብ ማሳጣት ዋና ስራቸው ነው። እኔ እንደምለው እንዲሁም የፖለቲካ ስነ ምግባሩን የሚቃኝ ተቋም ነው። መንግስት የመንግስት ህሊና ሆኖ የሚያገለግል ተቋም ነው ብዬ ነው የማምነው። እነዚህ ሪፖርቶች ተአማኒነታቸው፣ ትልቅነታቸው፣ ስልጣናቸው፣ ተጽዕኗቸው በእውነታቸው መጠን ነው፣ በያዙት እውነት መጠን ነው። ስለዚህ ይህንን እውነት ሲያስቀምጡ፣ እንደዚህ አይነት ሪፖርት አውጥተው እውነት ሲያስቀምጡ መንግስትንም ሆነ ሌሎችን ሰብአዊ መብት የሚጥሱ ወገኖችን የማሳፈር የማሸማቀቅና ህሊናቸውን የመሞገት ስራ ይሰራሉ ተብሎ ነው የሚጠበቀው። አሁን እንደዛ አይነት እውነትን አንጥሮ የማውጣትና ጥፋተኞችን የማኮሰስ ተግባር ባለማድረጋቸው ህሊናው የታወረ አገርና መንግስት እንድንሆን ነው ያደረገን። እና በዚህ ላይ ከዳንኤል ጋር አልጣላም፣ አይ ቲንክ በዚህ የምንግባባ ይመስለኛል። እንደተባለውም ቅኝቱ የመንግስትን ጥቅምና የመንግስትን ጭንቀት ማስጠበቅ፣ የመንግስትን ፍርሃት ማስቀረት ሆኖ ስለተገኘ ነው ለመብት ቅድሚያ ሳይሰጥ የቀረው። ለነገሩ ግን እንደዚህ አይነት ተቋም ሲኖር መጀመሪያ ቅድሚያ የሚሰጠው ለሰዎች መብቶች መሆን አለበት እና የሰዎች መብቶች ግድ ይለኛል ብሎ እንቅልፍ ሊነሳው ይገባል። ያንን አላደረገም። አሁን እዚህ አንዳንድ ጥያቄዎችም እንዳሉት ሰዎች በህይወት የመኖር መብት አላቸው፣ በማንኛውም ሁኔታ አንድም ነፍስ ቢሆን ሊጠፋ አይገባውም። እንደዛ ነው መታየት ያለበት፣ በዛ መነጽር ነው መታየት ያለበት። ነገር ግን ያልተደረገም። ከዚህ በመለስ ሌሎች የተነሱት ጥያቄዎች የምዕራባውያንና ኢትዮጵያ ውስጥ ያለው የሰብአዊ መብት የምዕራባውያን ጥቅም በአንድ በኩል፣ ኢትዮጵያ ውስጥ ያለው የሰብአዊ መብቶች ሁኔታ እንዴት ይታያል? ኢትዮጵያ ለምዕራባውያን እንደሚባለው የስትራቴጂክ ወዳጅ ነች ይባላል ተደጋግሞ። በዛ ሰብ ሪጅን ውስጥ በምስራቅ አፍሪካ ውስጥ ትልቅ ጠንካራ የሚባል ለምዕራባውያን የስትራቴጂ ወዳጅ ተደርጎ ይወሰዳል። ከዚህም የተነሳ የምዕራባውያኑን የጸረ ሽብር ጦርነት ትዋጋለች ይላል አንድ ጽሁፍ። እንዲሁም የዛ አካባቢ ዴፒቲ ሸሪፍ ነው ኢትዮጵያ መንግስት ይባላል። በሶማሊያ አለ፣ በዳርፉር አለ፣ በፒስኪፒንግ ሚሽን በተለያዩ ቦታዎች በዛ ክልሎች በክልሉ ውስጥ ባሉ ሀገሮች ውስጥ የሚንቀሳቀስ ተቋም ነው ምዕራባውያንን ወክሎ ይባላል። በሌላ በኩል የኢትዮጵያ መንግስት ቴምፐራመንት ከምዕራባውያን ጋር የሚስማማ አይደለም። አይዲዮሎጂካሊ እኔ ያለኝ ዲቨሎፕመንታል ስቴት ነው፣ ኒዮ ሊበራል ሎጂክ አልቀበልም፣ እንደዚህ እንደዚህ ያለ ሬቶሪካል እንትኖች አሉት። ነገር ግን ያው በተግባር የሚፈጽመው ግን የምዕራባውያኑ የጸረ ሽብር አጋዥ ጸረ ሽብር እርምጃ ጦርነቶች አጋዥ ሆኖ ነው። ከዚህ የተነሳ ይሄ ቅድሚያ ስለሚሰጠው የጸረ ሽብርን የመከላከል ተግባር ቅድሚያ ስለሚሰጠው አገር ውስጥ ያለ የሰብአዊ መብት ሁኔታ ተነሱ እይታ ውጪ ባይሆንም መጀመሪያ አንገብጋቢ ሆኖ ግን አይነሳም። ምክንያቱም እነሱም የሚፈልጉት ጥቅማቸውን ነው። ጥቅማቸው ከተነካ ወይም ደግሞ ይሄ የነሱ ስትራቴጂክ ወዳጅ በጣም ካቀሙ በላይ የሆነ ሊወድቅ ከሆነ ግን ሌላ ወዳጅ ለመፈለግ በዛ ጊዜ ድምጻቸው ከፍ ያለ ይሄዳል። እስከዛ ድረስ ግን ይሄንን መንግስት ብዙውን ነገር ይችሉታል ማለት ቶለሬት ያደርጉታል እና እንዲሁም አንዳንድ ጊዜ እንደ መቀበልም እያደረጉ ይወስዳሉ። ኦቨርኦል ሴኩሪቲ አለ፣ ጠንካራ መንግስት ነው፣ ነገሮችን ተቆጣጥሮ ይኖራል የሚል ስሜት ካላቸው ሌላውን ነገር ሌላ ምክንያት አላቸው። ዶሜስቲክ ጉዳይ ነው፣ የሀገር ውስጥ የፖለቲካ ጉዳይ ስለሆነ በዛ ጉዳይ ጣልቃ አንገባም የማለት ቴንደንሲ አለው። ይሄ እንግዲህ ሪያሊስት የሆነ የዓለም አቀፍ ግንኙነት መርህ የሚፈጽመው ነገር ነው። የኢትዮጵያ መንግስት በጣም ኮምፕሌክስ መንግስት ነው። በጣም ውስብስብ ባህሪ ያለው መንግስት ነው። የኢትዮጵያ መንግስት በጣም ውስብስብ ባህሪ ያለው መንግስት ነው። ይሄን የምንልበት ምክንያቱ ምንድን ነው? በአንድ በኩል ከምዕራባውያን ጋር የማይጣጣም የኢኮኖሚ ፖሊሲ አለኝ እና ምዕራባውያን የፈለጉትን ያህል ቢያዙኝ አይመለከተኝም የሚል እና እነሱ በሰብአዊ መብትን በምንም ጉዳይ የሚናገሩትን ንግግር አልሰማም የሚል ባህሪ ያሳያል። በሌላ በኩል ደግሞ የእነሱን የጸረ ሽብር ጦርነት ይዋጋል፣ የእነሱን እርዳታ ይፈልጋል። እርዳታቸውን ደግሞ ለማግኘት የሰብአዊ መብት ቋንቋ ይናገራል። ምክንያቱም አሁን የዓለም አቀፍ ግንኙነት ማካሄጃ ከረንሲ ያለው ቋንቋ የሰብአዊ መብት ቋንቋ ስለሆነ፣ የዴሞክራሲ ቋንቋ ስለሆነ ምርጫ ያካሄዳል፣ ህገ መንግስት ይጽፋል፣ ህገ መንግስታዊነትን ይናገራል። እናም ሰብአዊ መብቶችንም ኮሚሽንም ያቋቁማል። የሰብአዊ መብት ተቋም ከዛ እርዳታ ያገኝባቸዋል። ከዛም አልፎ የተወሰነ ተቀባይነት ለማግኘት ይጠቀምባቸዋል። ከዚህ የተነሳ በጣም ውስብስብ መንግስት ስለሆነ ለነሱ ከሩቅ ጥቅማቸውን ብቻ ቅድሚያ ሰጥተውት ለሚያዩት ምዕራባውያን ለአረዳድም ይቸግራቸዋል እና ዘልቀው ዝርዝሩን ነገር አይተው ይሄን ውስብስብ የሆነ ባህሪውን ለይተው እናም በትክክል በመርህ ደረጃ ከነሱ ጋር ተገናኝተው በመርህ ደረጃ ተቃውሟቸውን አሰምተው በመርህ ደረጃ እርዳታቸውን ገድበው ያ መንግስት በራሱ ማድረግ የሚችለውን ብቻ እንዲያደርግ ማስገደድ ያቀታቸዋል። ይሄ ነው አንዱ ችግሩ። ከዛ በተረፈ ያው ዓለም አቀፍ ሁሉ ጊዜ ዓለም አቀፍ ግንኙነት በራስ በአገራዊ ጥቅም ላይ ተመስርቶ የሚካሄድ ከመሆኑ የተነሳ ይሄም አንዱ ገደብ ነው ብዬ አምናለሁ።
እሺ፣ አመሰግናለሁ። አቶ ዳንኤል ብራኔ በዚህ ላይ የሚሰጡኝ አስተያየት ካለ እና ወደ መጨረሻው ጥያቄ እናልፋለን።
የሰብአዊ መብት ጉዳዮች ላይ ምዕራባውያን ያላቸው ፍላጎት ያው ትንሽ የተሳሰበ ነው። እንግዲህ ሁለት መንታ መንታ ገጽታ አለው። በመንግስታት ደረጃ በአንድ በኩል እሴታቸው ነው እነሱ የግለሰብ መብት ሰብአዊ መብት እሴታቸው ለረጅም ጊዜ ያበለጸጉት ነው። ስለዚህ እሴታቸውን ማስፋት ይፈልጋሉ። ዓለምን በሙሉ እንደ መልካቸውና እንደ አምሳላቸው መቅረጽ ይፈልጋሉ። በተመሳሳይ ደግሞ እንደገና የፖለቲካ መሳሪያም ጭምር ነው። ሁለቱም ነገር ነው እንግዲህ ጎን ለጎን ስለሚቀላቀል ነው። አንዳንዴ አይተው እንዳላዩ ይሆናሉ፣ ሌላ ጊዜ ደግሞ በጣም ያስጮሁታል እንደ የቦታ ምርጫ የምናይባቸው። ነገር ግን ሙሉ በሙሉ ከፖለቲካና ለፖለቲካና ለተጽዕኖ ብቻ ብሎ የሚጠቀሙበት ነው ብሎ ማሰቡ ፌር አይሆንም። ከምር ማምኖበት ይንቀሳቀሳሉ። እነዚህ የሰብአዊ ድርጅቶቹም እንደዛ አይነት ነገር ነው ያለባቸው። በጣም እነዚህ ነገሮች የሚያምኑበት ከምራቸው የሚያንገበግባቸው እንቅልፍ የሚነሳቸው ሰዎችም አሉባቸው። እንደገና ለታዋቂነትና የመሲህነት ስነልቦና ይዘው እነዛ ድርጅቶች ውስጥ የሚሰሩ ሰዎች አሉ። ከሁለቱም ውስጥ ደግሞ ሆነው እንደገና የአሰራርና የጥራት ችግር ያለባቸውም አሉ። ምክንያቱም አቅሙም ያንስ ሰው ነው እንደ ኢትዮጵያ ና አሁን አይነት ቦታ የሚመደበው ከነጮች መንግስታት ከዲፕሎማቶች ሚሆን ከሰብአዊ ድርጅቶች እንደ ኢትዮጵያ አይነት ሀገር ኢትዮጵያ የመጨረሻ ሀገር ነች ዓለም ላይ ስራ መላመጃ ነች ኢትዮጵያ። ጋዜጠኛ ምንም ሲመደብ ያው የመጨረሻ ነው የሚመደቡት ነጮቹ። ከዛ የተሻለ ልምድ ሲኖረው ነው እንግዲህ ሰው ወደ ምስራቅ ኤዥያ ከዛ ወደ አውሮፓ ወደ ደቡብ አፍሪካ የሚመደበው። ስለዚህ የአቅም ማነስም ይኖራል እና ሁለቱ የተቀላቀለ ስለሆነ ያው ሁሌ በጥንቃቄ ነው ማየት ይኖርብን። ሁሌ ያው የአይዲዮሎጂ መሳሪያ ነው ብለን ሙሉውን መግፋትም አግባብ አይሆንም። ያ የተጠቃለለ ስለሆነም ያ መቀላቀል ስላለም ነው ኢትዮጵያ ላይ የሚመሰልሱ ስለነገሩ እንጂ ከዚህ በጣም ሊጠነክሩ ይችሉ ነበረ። የሴኩሪቲና ሌላ ኢንተረስት ባይኖራቸው ኖሮ እንደዚህ አሁን ዝም እንደሚሉትም ዝም አይሉም ነበረ።
እሺ፣ የኢትዮጵያን ሰብአዊ መብት በተመለከተ እንዲሁም ደግሞ በተለይም ደግሞ ሂዩማን ራይትስ ዋች እና የኢትዮጵያ ሰብአዊ መብት ኮሚሽን ስላነሱት ስለ ኦሮሚያ ጉዳይ ነጻ የሆነ ኮሚሽን አጣሪ ኮሚሽን ይቋቋም የሚል አንድ ጥያቄ ደርሶናልና እሱን አሰማችሁና እዛ ላይ አስተያየታችሁን ሰጣችሁን ይቋቋም በሚለው መስማማት ብቻ ሳይሆን እንዴት ይቋቋም ምን ይሁን ካሁን ቀጥሎ ኢትዮጵያ ውስጥ የሰብአዊ መብት አያያዝ ሲተች ለአመታት ነው የቆየው። ብዙውን ጊዜ ይሄ አሁን ስልጣን ላይ ያለው መንግስት ስለ ሰብአዊ መብት ሲጠየቅ ስለ ቀደመው መንግስት ነው የሚያነሳው፣ ከደርግ መንግስት ጋራ ነው የሚያነጻጽረው። ነገር ግን አሁን ባለንበት ዘመን ኢትዮጵያ ውስጥ ሰዎች መብታቸው ተከብሮ በሰላም ሰላማዊ ሰልፍም ይሁን ስብሰባም ይሁን ዜጎች መብታቸው ተከብሮ ህይወታቸው ተከብሮ የሚኖሩበት ሁኔታ እንዴት ነው? አንድ ይሄን ያለፈው ተቃውሞ አላለፈም፣ አሁንም እየተካሄደ ነው። ኦሮሚያ ውስጥ ብልጭ ድርግም በሚልበት ሁኔታ እየተካሄደ ነው እና እልባትም ያገኝበት ሁኔታ ምንድን ነው? እና የሚዳኘውስ ነጻ ኮሚሽን እንዴት ነው መቋቋም ያለበት የሚለው ላይ ሀሳባችሁን ትሰጡኛላችሁ? ጥያቄውን አሰማችኋለሁ።
አስፋው ገብረ መስቀል ከሚያሚ ፍሎሪዳ ነው የምደውለው። በህወሓት ኢህአዴግ የተቋቋመው የሰብአዊ መብት አስከባሪ ቢሮ ኃላፊ አዲሱ የሰጠውን ማብራሪያ በእናንተ ሬዲዮ ሰምቻለሁ። የሚያሳዝነው ጠቅላይ ሚኒስትሩና ኦህዴዳዊቷ ወይዘሮ አስቴር ህዝቡን ያስቆጣው ሙሰኝነትና መልካም አስተዳደር ጉድለት መሆኑን ጠቅሰው በተለይም ጠቅላይ ሚኒስትሩ ይቅርታ መጠየቃቸው የሰለጠነ አካሄድ ሲሆን፣ በአንጻሩ የህወሓቱ ካድሬ አዲሱ የዚያን ሁሉ ሰው እልቂት ትክክለኛ እርምጃ ነው ሲል አወድሶታል። ሌላው ደግሞ የቅማንትንና የአማራን ህዝብ ማለትም የቅማንትና የአማራ ህዝብ በጥቅስበት ምስተጥቅስ ውስጥ ይሆንልኝ ራሳቸው ህወሓቶች ደም አፋሰው ለዚህ ተጠያቂው የአማራው ድርጅት ነው፣ ስለዚህ ይቅርታ እንዲጠይቅ በሚል አዟል። ጠመንጃ ራሱ ገሎ ራሱ ይጮሃል እንደሚባለው መሆኑ ነው። በጥቅሉ በአዲሱ ሪፖርት በእኔ እምነት ጭፍን የካድሬ ሪፖርት ነው ብዬ ነው የምደመድመው። ህወሓት እንደምታውቁት ከአፈጣጠሩ ጀምሮ አድጎ ጎልምሶ አሁን ማረጀበት ደረጃ ላይ ሲደርስ ችግሮችን በጠመንጃ እፈታለሁ ብሎ የሚያምን ድርጅት ነው። እዚህ ላይ መጠየቅ የምፈልገው እንዲህ አይነቱ ኢሰብአዊ ጭፍጨፋና እልቂት ግጭት መጣራት ያለበት ፍጹም ገለልተኛ በሆኑ አካላት ነው ወይንስ ግድያውን ግፉን በፈጸመው አካል? በዚህ ላይ ምን ትላላችሁ የሚል ጥያቄ ነው። አመሰግናለሁ።
ለአቶ ዳንኤል ብራኔ ቅድሚያ ልስጥና ከዚያ ዶክተር ጸጋይ።
እሺ፣ መጀመሪያ አሁን ያሰማችሁን ድምጽ ላይ ቅማንትና አማራን ህወሓት አጋጨ ምናምን የሚለው ይሄ ዶጉስል ፖለቲክስ ይባላል፣ ራሻል ዶጉስል ፖለቲክስ ይባለው ነው። እና እኔ ይህንን ብሄ ራሱ ማስተላለፍ ያለበትም አይመስለኝም። ማለት ኢትስ ሬዲኩለስ። ይህንን ብቻ ነው እሱን በተመለከተ የምለው። ወደ ቀረ ወደ ቁም ነገሩ ስመጣ ነጻ አጣሪ ኮሚሽን እንግዲህ ምንድን ነው ነጻ የሚባለው? አሁን የውጭ ሀይሎች ናም ይምጡ የሚለው ደረጃ ላይ መድረሳችን እርግጠኛ አይደለሁም። ግን አገር ውስጥ ባለው ሁኔታ እንግዲህ ኖርማል የፓርላማ ውስጥ ተቃዋሚዎች ቢኖሩ ኖሮ ተቃዋሚ ፓርቲዎች የተካተቱበት ኮሚሽን ፓርላማ ራሱ ያቋቁ በቂ ይሆን ነበረ። ግን አሁን ባለው ሁኔታ እና ኢህአዴግና ደጋፊዎች ብቻ ስለሆኑ
ምክር ቤት ውስጥ ያሉት
የተሻለ የሚሆነው ተቃዋሚ ፓርቲዎችን፣ ሚዲያዎችና ሲቪክ ማህበሮችን አካተተ አካል አቋቁመው ያም ደግሞ ተማጣይን አይደለም ምክረውን አንድ ብይን ለመስጠት ሳይሆን ሰፋ ያለ ማንዴት ይዞ ቅድም የጠቃቀስኳቸው ነገሮች እንዴት ተነሳ፣ የተለያዩ አካላት ምን ሚና ሊጫወቱ ይገባ ነበረ፣ ራሱ ለዚህ ተዛማጅ የሆነ የአደረጃጀት የሚሆን ወይም ደግሞ የፈጥነው ምለሳ ይሄ ኤርሊ ዋርኒንግ የቅድመ ማስጠንቀቂያ የሚሆን ሌላ የፖሊሲ ሆቴል ማስተካከያ የሚያስፈልግ ከሆነ በዚህ አይነት ሰፋ ያለ ማንዴት ይዞ የተለያዩ አካላት ያሉበት ለመማማሪያ የሚሆን ማለት ነው አካል ተቋቁሞ በዚህ ደረጃ ቢካሄድበት ጥሩ ነው ብዬ ነው የማስበው። ኢትዮጵያ ውስጥ የተለያዩ አካላቶች መካተት ይችላሉ። ደግሞ የተለያዩ ሰዎች በተካተቱና በሰፋ መጠን ልዝብና የሚያስተውሉ የመሆን እድሉ ሰፊ ነው። ማለት ኢትዮጵያ ውስጥ ያለው ሁሉ ከመንግስት ተጽዕኖ ውጭ አሁን የሚለው እኔ ብዙም አያሰጋኝም። ምክንያቱም ብዙ ኃላፊነት የሚሰማቸው ሰዎች ይኖራሉ። በሰፋ ቁጥር ለሀገር የምንማርበት መንገድ ለሀገር ትምህርት የሚሆን ነገር መውጣት ይችላልና በዛ መልኩ ቢሆን እኔ የተሻለ ይሆናል ብዬ አስባለሁ። በዚህ መረዳት ሰፋ ያለ አጣሪ ኮሚሽን ቢቋቋም ጥሩ ነው። የሰብአዊት ኮሚሽን ነጻ ነው አይደለም ለማለት ሳይሆን በአጠቃላይ የሰብአዊት ኮሚሽን ማንዴቱ ሙስሊም ነው፣ የሰብአዊሉ ሙስሊም ነው። አሁን ያጠናውም እስከምናውቀው እስካለን መረጃ ድረስም በጣም ጠባብ ፍሬምወርክ ይዞ ነው። ስለዚህ ከዚህ አንጻር እነዚህ ክፍተት በሚያሟላ እነዚህ ክፍተቶች በሚያርም መልኩ ሰፋ ባለ አካል ቢሄድበት ጥሩ ነው።
አመሰግናለሁ።
እንዴት ሰው የኦሮሚያው የኦሮሚያ ተቃውሞ ልጅ ነው እልባት የሚያገኘው ለሚለው፣ እኔ የኦሮሚያ ተቃውሞ እልባት ሊያገኘው የሚችለው ማለት የኦሮሚያ ተቃውሞ ውስጥ አብዛኛው ችግሮቹ ማድረግ ነገሮች እነዚህ ማስፈሳ ወይ ደግሞ ኮዲድ ጋር የሚያያዙ እንደዚህ መሳሰሉ ነገሮች ውስና ክልላዊ ሊሆኑ ይችላሉ። ሌሎቹ ግን በመሰረተው ሀገራዊ ናቸው። ስለዚህ እንደ ሀገር መንግስት መዋቅሩንና ከህዝብ ጋር ያለው መናበብ ነው ከመሰረቱ አይቶ ማረም ያለበት። የአድማ ብተናውንም የታጣቂዎችን ምለሳ እነዚህ መልስ የታጣቂዎች መልስ አመላለስ የመሳሰሉት ነገሮችን ነው ማየትና ማስተካከል ይኖርበት እና ብዙዎቹ የአገራዊ ችግር የዛው ነጠብራቅ ናቸው። ኦሮሚያ ላይ በዛ ቅጣ የተከሰሱ እና በዚህ ደረጃ ነው መታየት ይኖርበት። ቢያንስ ግን ቢያንስ የተወሰኑ ታጣቂዎችን በስማቸው ተገልጾ ማለት ነው። እስካሁን ድረስ ጥፋት ያለባቸው ሰዎች አስተዳደራዊ እርምጃ ወስዳል ገለመሌ ይላሉ። ግን ማን ነው የታሰረው ማን ነው የተፈረደበት የተቀጣው አናውቅም፣ ተነግሮ ነው አያውቅም ወይ ፖሊሲ ነው ዋቴቨርስም። ስለዚህ እገሌ እገሌ ብለው ቢያንስ የተወሰኑ ሰዎችን መቀጣት መቻል አለባቸው በስማቸው ተነግሮ፣ ያ ለሌሎችም እርማት ይሆናል። በየደረጃ ያሉ አስተዳደር ኃላፊዎችም ደግሞ የህዝብ ተቃውሞ ሲነሳ በወቅቱ ምላሽ ባለመስጠታቸው እንደዚህ ባለማድረጋቸው ብሎ በግልጽ ማለት ነው ሌላ ጊዜ የሚያስተምር በሆነ መልኩ ጥፋት ተቀምጦ ቢያንስ ተገንዝበዋል የተሰችተዋል ከተባለ አንድ ነገር ነው፣ ከተነሱም ከተሻሩም አንድ ነገር ነው። ግን በዚህ መልኩ ማረሚያ ነገር ቢሆን ሌላ ጊዜ ሌላ ማሰብ መማሪያ ሆነ ለራሱ ድርጅት ደግሞ ይጠቅመዋል። ምክንያቱም ወቅም አይደርስም ህዝብ እያሉ ከዛ ሲገነፍና እንደዚህ አይነት ቀውስ ውስጥ አገሪቷ የምትገባበት ሁኔታ ተደጋግሞ በየቦታው የምናየው ነገር ነው እና ኃላፊነት ተሰምቶታች ያለው መዋቅር ወይም በየደረጃ ያለው ላይ ድረስ ያለው መዋቅር በየደረጃው ሰውን በትክክል ቢሰራ የሚያስችል ሲግናል ሊል ግልጽ የሆነ ሲግናል መስጠት መቻል አለባቸው ብለው መዋቅራቸው እንጂ አሁን ባለው ሁኔታ እንደዚህ ፋይል የሚዘጋ ከሆነ ሁለተኛ ሲፈራ ነው የሚሆነው። ኦልሬዲ የከሰርነው ሰው ኃይል ማለት የሞተው ሰው ምናምን እያለ ሌላ ደግሞ ሁለተኛ ሲፈራ ነው የሚሆነው ሀገር።
አመሰግናለሁ አቶ ዳንኤል ብርሃኔ። በጣም ጥሩ ያላነሳነው ነጥብ አንስተዋል። ያውም ደግሞ ስለ ተጠያቂነት ኃይል መጠቀም አስፈላጊ ነው የሚለው ላይ ነው ውይይት ስናካሄድ የነበረው። አሁን እርስዎ ስለ ተጠያቂነት ነው ያነሱት። ዶክተር ጸጋይ አራርሳ፣ አቶ ዳንኤል ያላነሱት ነጥብ ካለ እሱን ያክሉልኝና ነጻ መርማሪ ኮሚሽን እንዲሁም ስለ ተጠያቂነትም።
እሺ፣ አመሰግናለሁ እንደገና። ልክ ነው። ነጻ መርማሪ ኮሚሽን መመስረት ያስፈልገዋል። አሁንም ያው ሁኔታው የበለጠ ፖላራይዝድ ሆነ እንጂ ምንም የምንተማመንበት እውነት ላይ አልደረስንም፣ እንደ አገር ማለቴ ነው። ስለዚህ እንደተባለው ሰፊ ማንዴት ያለው አጣሪ ኮሚሽን መቋቋም አለበት። መንግስት ይሄንን ኢኒሽቲቭ የቅድሚያ እርምጃ መውሰድ ይገባዋል። እንደተባለው ምክር ቤቱ የኢህአዴግ ብቻ ስለሆነ ነጻና ገለልተኛ ኮሚሽን ማድረግ ኦቨርሲ ማድረግ መፍጠርም ኦቨርሲ ማድረግም ይቸግረዋል ሊባል ይችላል። ነገር ግን እዛ ሀገር ውስጥ በህግ ተመስርተው በህጋዊ መንገድ የሚንቀሳቀሱ የፖለቲካ ፓርቲዎች አሉ። የእነዚህ እነሱ የተወሰነም ቢሆን ደግሞ የህዝብ ድጋፍ አላቸው። በዚህም ተቃውሞ ሂደት ውስጥ ሁኔታውን ሲታዘቡ የራሳቸው አቋም ሲወስዱ መግለጫ ሲያወጡ የነበሩ አሉ። ስለዚህ ከእነዚህ ቡድኖች ጋር በህጋዊ መንገድ እየተወያዩ እኩል የሚስማሟቸውን ሰዎች እየጠቆሙ በሰፊ ማንዴት ባለው መንገድ እንዲጣራ ማድረግ ያስፈልጋቸዋል። ኢኒሽቲቭን የመጀመሪያ እርምጃውን መንግስት ይወስዳል። ነገር ግን ከሌሎች የፖለቲካ ኃይሎች ጋር ሀገር ውስጥ ካሉቱ በህግ ተመስርተው ካሉቱ ከዚህ መንግስት ጋር በዲሞክራሲያዊ ምርጫ ለመሳተፍ፣ ለመከራከር፣ ለመፎካከር የሚሞክሩ የነበሩ ተቋማት፣ ፖለቲካ ድርጅቶች አሉ። ከእነሱ ጋር ይሄንን ማድረግ ይችላል።
እሺ፣
ይሄን ድርጅት ይሄ አጣሪ ኮሚሽን ሲመሰረት አላማው አድርጎ መነሳት ያለበት አንደኛ እውነትን ማውጣት ነው። እውነትን መመስረት አለበት። ሁላችንም መንግስትም ዜጎችም ተበዳዮቹም እኩል አብረው በጋራ የሚያወግዙት ግፍ መታወቅ አለበት። እኩል እውነቱ መውጣት አለበት። ቀደም ሲል ዳኒም እንዳለው በሰፊው ምን ፈጸመው ምን ፈጠረው ከምን ተነሳ የት ደረሰ በምን ምክንያት እንደዚህ አይነት ጉድስ ተገባን የሚለውን በሙሉ የሚያደራጅና የሚመሰረትልን ተቋም ሊሆን ይገባዋል። ሁለተኛ የተጎዱትን ሰዎች መካስ የጉዳተኞቹን ሰብአዊ ክብር መመለስ ሁለተኛ ዓላማው ሊሆን ይገባል የዚህ ተቋም የዚህ መርማሪ ኮሚሽን። ሶስተኛ ያጠፉትን ሰዎች ተጠያቂ ማድረግ አለበት ተጠያቂ መሆን አለባቸው ጥፋት ያጠፉ ሰዎች በግልጽ የተመሰረተባቸው ሰዎች። አራተኛ መንግስት ምን ማድረግ አለበት ከዚህ በኋላም እንደዚህ የሰብአዊ መብት መጥፋፋት እንዲኖር የሚያደርጉ ጉድለቶችን እንዴት አድርጎ መሙላት አለበት የሚለውንም እንዲጠቁም ሊያስቀምጥልን ይገባል። ይሄ ቡድን ማለት ነው ይሄ የገለልተኛ ተቋም ምን አይነት ሜምበርሺፕ ይኖረዋል። አንዳንድ ሰዎች የውጭ ስፔሻል ራፖርተሮች እንዲገቡበት ምናምን እንዲመጡ ይላሉ። ምናልባት ይሄ አገራዊው የሆነው ተቋም የሚለው ታይቶ ወይም እሱ እየተደረገ በተባበሩ መንግስታት በኩል እነዛ የተባበሩ መንግስታት ድርጅት የሰብአዊ መብት ጉዳይ ተቋማት ስለሆኑ ስፔሻል ራፖርተሮች በየመብቱ ጉዳይ እንደየመብቱ ሁኔታ የሚገቡበት መንገድም ሊከፈት ይገባዋል። ከዚህ ባሻገር ተጠያቂነትን ተቃውሞው እንዴት ይፈታ? የዚህ ተቃውሞ አሁንም ብልጭ ድርግም እያለ እንዳለ ነው እና በምን መንገድ ነው ልባት የሚያገኘው ብለሽ ያላነሳሽው ጥያቄ ቀላል ነው። ተቃውሞው መሰረት አለው፣ ጥያቄ አለው። ጥያቄዎቹ ከተመለሱ ተቃውሞ ይመለሳል። ምንም ችግር ያለበት አይመስለኝም። ጥያቄዎቹ በቅርብና በሩቅ የተነሱ ጥያቄዎች አሉ። ከማስተር ፕላን ጋር ተያይዞ፣ ከመሬት ነጠቃ ጋር ተያይዞ፣ ከመልካም አስተዳደር እጦት ጋር ተያይዞ እና ሌሎች ያደሩ የከራረሙ የኦሮሞ ሕዝብ ጥያቄዎች አሉ። እነዛ ጥያቄዎች ከወረዳ እነዚህ አሁን ከተጠቀሱት 500 የፕሮቴስት ሳይቶች የተቃውሞ መንደሮች ባሻገርም የሚሰሙ ጥያቄዎች አሉ። እነዚህን ጥያቄዎች ለመመለስ የመጀመሪያው እርምጃ ህዝብን መስማት ነው። ስለዚህ መንግስት መጀመሪያ ህዝብን መስማት መቻል አለበት። ሁለተኛ ይሄ ሰራዊት ከህዝብ መዋያ ስፍራ መውጣት አለበት። አሁን ተሰራጭቶ ያለው ሰራዊት ከህዝብ መዋያ ስፍራ መውጣት አለበት። ከዚህ ተቃውሞ ጋር ተያይዞ ከማስተር ፕላኑ ተቃውሞ ጋር ተያይዞ አሁንም የሰብአዊ መብት ኮሚሽኑ እንኳን እንዳለው የመልካም አስተዳደር ችግር አለ፣ የሙስና ችግር አለ፣ እንደዚህ የመሬት ጭፍጨፋ ችግር አለ ይላል። ይሄ ችግር ስላለ ከሆነ እንግዲያው ይሄ ብሶት የቀሰቀሰው ከሆነ መንግስት እነዚህ ብሶቶችን አድሬስ እስኪያደርግ ከዚህ ተቃውሞ ጋር ተያይዞ ያሰራቸውን በሺዎች የሚቆጠሩ ሰዎችን መፍታት አለበት። አሁንም ህዝቡን ማዋከቡን ማቆም አለበት። ከዛ በመቀጠል የተፈናቀሉ ሰዎችን ወደ ቦታቸው መመለስ አለበት። ቤትና መሬታቸውን ያጡ ሰዎች ቤትና መሬታቸው እንዲመለስላቸው፣ ቦታቸው ስራ የተሰራበት ከሆነና ሊመለስላቸው ማይችል ከሆነ ተለዋጭ ሀብት ተለዋጭ ቤት እንዲሰጣቸው ማድረግ አለበት። የሞቱት ሰዎች ልጆች የተጎዱት ሰዎች መካስ አለባቸው። በዚህ መንገድ ባጭሩ ህዝብን በመስማት እና ይሄ ወታደራዊ አገዛዝ በኦሮሚያ ላይ የተጣለውን ነገር በማስተካከል ሰላማዊ ነገር በመፍጠር መንግስት እንደ መንግስት የኦሮሚያን ሲቪል አስተዳደር ወደ ስራ በመመለስ እንደዚሁም ደግሞ ኢን ዘ ሎንገር ተርም እንደ መንግስት የኦሮሚያ መንግስት 100% የተገፋ መንግስት ነው። አሁን ህዝብ ፍጹም አንቅሮ የተፋው መንግስት ነው። ስለዚህ ዴሞክራቲክ ማንዴት ስለሌለው በአጭር ጊዜ ውስጥ ምርጫ የሚያደርጉበትና ህዝብ የሚፈልገው አይነት በህዝብ ድምጽ የቆመ መንግስት የሚያቋቁምበት ሁኔታ እንዲፈጠር ማድረግ ያስፈልጋል። ከዚህ በፊት ግን በህገወጥ መንገድ ሰራዊቱን አስሮ ያለምንም የፌዴራል ኢንተርቬንሽን ትዕዛዝ ያለምንም የአስቸኳይ ጊዜ አዋጅ ኦሮሚያን በሙሉ በተለይ ከሌላው ክልል በተለየ ሁኔታ የወታደራዊ አገዛዝ ማዕከል መደረጉ ትልቅ ጥፋት ነው። ይሄን እንደ ፖለቲካ ኃላፊዎች የፖለቲካዎቹ ሰዎች የፖለቲካ ስልጣን ላይ ያሉ ሰዎች ጥፋታቸውን ተቀብለው ይቅርታ መጠየቅ ይገባቸዋል። ከዚህ ነው የሚጀምረው ብዬ አምናለሁኝ።
ዶክተር ጸጋዬ በጣም አመሰግናለሁ። ኢንጂነሩ እየገፋኝ ስለሆነ ነው እኔ የምመገፋችሁ። የሰጣችሁኝ በጣም በጣም ጥሩ ነጥብ ነው። ለአድማጮቻችን በጣም ጠቃሚ የሆነ ሀሳብ ነው ያካፈላችሁን። አቶ ዳንኤል ብርሃኔ እና ዶክተር ጸጋዬ አራርሳ በጣም ነው የማመሰግነው ስለ ጊዜያችሁ። እግዚአብሔር ይስጥልኝ። አድማጮቻችን፣ ለጥያቄው መልስ ዝግጅታችን ለዛሬ እዚህ ላይ ይጠናቀቃል። ተሳታፊዎቹን ለአድማጮቻችን መልስ የሰጡትን አቶ ዳንኤል ብራኔንና ዶክተር ጸጋዬ አራርሳን በእናንተ በአድማጮች ስም አመሰግናለሁ። እግዜር ይስጥልኝ ስላዳመጣችሁ።
ባልደረባይን ትዝታ በላቸውንም አመሰግናለሁ።
ተከታዩ በቅርቡ በ76 ዓመት ዕድሜው ከዚህ ዓለም የተለየንን ጋዜጠኛ የፊልምና የሕዝብ ግንኙነት ባለሙያ የአቶ ተፈሪ ወሰንን ሕይወትና ሥራ የምናስታውስበት ዝግጅት ነው። አቶ ተፈሪ በ1960ዎቹ አጋማሽ በኢትዮጵያ ውስጥ ተከስቶ የነበረውና ለቀዳማዊ ኃይለ ሥላሴ መንግሥት መውረድ ከዋና ዋና ምክንያቶች እንደ አንዱ የሚጠቀሰውን ረሃብ በተመለከተ የቢቢሲው ጋዜጠኛ ጆናታን ድምቢልቢ በ1966 ዓ.ም የተደበቀው ረሃብ በሚል ርዕስ ያወጣውን ዘጋቢ ፊልም ለዓለም ሕዝብ እንዲያስተላልፈው ቁልፍ ሚና መጫወቱን ወዳጁ የአዲስ አበባ ዩኒቨርሲቲ የቀድሞው ፕሬዚደንት ፕሮፌሰር አንድሪያስ እሸቴ ይናገራሉ። ጽዮን ግርማ የአቶ ተፈሪ ወሰን ወዳጆችና ቤተሰቦችን አነጋግራ ተከታዩን አዘጋጅታለች።
ተፈሪ የወሎን ረሃብ ለዓለም ለማስታወቅ ያበቃው እሱ ነው። ጆናታን ድምብልቢ ከሚባል ጋዜጠኛው ጋር ሆኖ በረሃቡ በዓለም እንዲታወቅ እንዲጋለጥ ያደረገው ተፈሪ ነው። በጣም ትልቅ ተግባር ነው። እንዲመጣ ጋበዘው። ጆናታን ድምብልቢን ያውቀው ነበር። እዛ ረሃቡ ቦታዎች አብሮት ሄደ። ከዛም ደግሞ ፊልሙን ይዞ መውጣት አስቸጋሪ ስለነበረ ሸሽጎ እሱን ማሳወቁ በጣም ትልቅ ነገር ነበር እና ኢትዮጵያን በጊዜው እርዳታ እንድታገኝ የተራበው ሰው በዓለም ህብረተሰብ እውቅና አግኝቶ እርዳታ እንዲደርስበት ትልቅ አስተዋጽኦ አድርጎ ነበር።
ስለ አቶ ተፈሪ ወሰን ህይወትና ስራ ያስታወሱ ሁሉ ቀድመው የሚተርኩላቸው ተግባራቸው ይህንኑ ነው። በ1960ዎቹ አጋማሽ በኢትዮጵያ ተከስቶ የነበረው አስከፊ ችጋር ለዓለም ህዝብ እንዲደርስ ቁልፍ ሚና መጫወታቸው ይነገራል። ወዳጃቸው የቀድሞ የፍልስፍና መምህር ተመራማሪና የአዲስ አበባ ዩኒቨርሲቲው የቀድሞ ፕሬዚዳንት ፕሮፌሰር አንድሪያስ ሸቴም ይህንኑ አስታውሰው ነበር የተናገሩት። በወቅቱ የቢቢሲው ጋዜጠኛ ጆናታን ድምብልቢ የተደበቀው ረሃብ የሚለውን ዘጋቢ ፊልም እንዲሰራና ከተሰራም በኋላ ከሀገር እንዲወጣ የአንበሳውን ድርሻ ተወጥተዋል። አቶ ተፈሪ ወሰን በ1932 ዓ.ም በዋግምራ ሰቆጣ ከተማ ነው የተወለዱት። በ1943 ዓ.ም አባታቸው አቶ ወሰን ኃይሉ በግሪክ የኢትዮጵያ አምባሳደር ሆነው ሲሾሙ አብረው በመሄድ ትምህርታቸውን በግሪክና በእንግሊዝ ሲከታተሉ ቆይተው ከአስር ዓመታት በኋላ ወደ ኢትዮጵያ በመመለስ ጋዜጠኛ፣ የፊልምና የሕዝብ ግንኙነት ባለሙያ በመሆን ለበርካታ ዓመታት አገልግለዋል። ወይዘሮ ታቦት ወልደ ሚካኤል በኢትዮጵያ ቴሌቪዥን የእንግሊዝኛ ዜና አቅራቢ ነበረች። በኢትዮጵያ የአሜሪካ ኤምባሲ ውስጥም ለረጅም ዓመታት በሕዝብ ጉዳዮች ግንኙነት ውስጥ አገልግላለች። ባለቤቷ አቶ ተፈሪ ሕይወታቸውን እስካጡበት ድረስ 5 ዓመት በጓደኝነት 41 ዓመታት ደግሞ በትዳር አብረው ኖረዋል። ስለ አቶ ተፈሪ የሕይወት ታሪክ ጠይቂያት አጫውታኛለች።
ሰቆጣ የተወለደ ነው። ሹም ወሰን ኃይሉ ልጅ ነው። በዚሁም ደግሞ እናቱ ወይዘሮ ጀንበር ይባሉ ነበር። እናም ቤተሰቡ እንግዲህ በታሪክ እንደምታውቂው ከዛጎ ዲነስቲ የመጣ መስመር ነው እና አያቱም ደግሞ ኃይሉ ከበደ እሳቸውን በጣም የኢትዮጵያ አርበኛ ነበሩ፣ የተዋጉ ነበሩ። እንደዚሁም ደግሞ ቤታቸውን ተቆርጦ ወደ ጣሊያን ሀገር ያኔ የተወሰደው እናቱም ወይዘሮ ሽሆነሽ አብርሃ እሳቸውን በጣም አርበኛ ነበሩ። በዚህ በጣሊያን ጦርነቱ ጊዜ የተሳተፉ ነበሩ እና በጣም ረዥም የሆነ በጣም ትልቅ የቤተሰብ ታሪክ ያለው የአክሱም ነገስታት ዘመን ጊዜ የነበሩ ናቸው እና እስከ ተፈሪ ድረስ አባቱም አክሱም ነበሩ የሚባሉ እሱም ደግሞ እንደዚህ በልጅነቱ በጣም በዛ አባቱ ጋር እያለ ሰቆጣ ነው የተወለደው። ምስለንም እንትን ተሰጥቶት ነበረ። በጣም የተለየ አይነት የልጅነት ጊዜ ነበር ያሳለፈው እዛም ቢሆን ትንሽ ተፈሪ መኮንን ትምህርት ቤት ለአንድ አመት አካባቢ ከተማረ በኋላ ወደ እንግሊዝ ሀገር ሄዶ እዛ እንግሊዝ ሀገር ነው አብዛኛው የተማረው።
ወደ አዲስ አበባ ከተመለሱ በኋላ በማስታወቂያ ሚኒስቴር በጋዜጠኝነት ለማገልገል ተቀጠሩ። የአማርኛ ቋንቋ ችሎታቸው የተመጠነና ይልቁንም የእንግሊዝኛ ቋንቋ ችሎታቸው የላቀ ስለነበር በእንግሊዝኛ ቋንቋ ክፍልና በህዝብ ግንኙነት ስራ ላይ ተሰማርተው ነበር። በጋዜጠኝነታቸው የአድማጮች ምርጫ Listeners Choice የሚባለው ፕሮግራማቸው በዘመኑ የነበሩ በርካቶች የሚያስታውሱላቸው መሰናዷቸው ነበር። እንዲሁም ፓሬድ የሚባል ፕሮግራም አቅራቢና ቀጥሎም የእንግሊዝኛው ቋንቋ አገልግሎት ተጠባባቂ ኃላፊ ሆነው ሰርተዋል።
ክላይዶስኮፕ የሚባል ፕሮግራም በጣም ብዙ ሰው በዚህ ነበር የሚያውቀው እና እኔም በቃ ያገኘሁት እዛ ሬዲዮ ነው። እሱ የተገናኘ ነው መጀመሪያ እኔ በቃ ልክ የመጀመሪያ ስራ ከዩኒቨርሲቲ ግራጁዌት ካደረኩ በኋላ ሬዲዮ ኢትዮጵያ ማሰራ አግኝቼ እዛ ሲሄድ ይሄን ጊዜ 1963 ገደማ ነው በኛ አቆጣጠር እና እኔ መጀመሪያ በቃ እዛ ሲሄድ እንግሊዝኛ ክፍል ነው በቃ የተመደብሽው እና ፕሮግራም ትሰሪያለሽ ብሎ አቶ ልሰበር ኩምሳ ነበር በዛን ጊዜ። እሱ ቢሮ ሰኝ እዛ ግዜ እንግዲህ ብዙ ጊዜ ያኔ እንግሊዝኛ ክፍል ሲገባ መጀመሪያ የሚሰጠው ስራ አንድ ሰው የሊስነር ቾይስ የሚመጡት ደብዳቤዎች አሉ። በጣም ብዙ በዛን ጊዜ ኤሮግራም ነበር የሚልከው ሰው እና ቁጭ ብሎ መጀመሪያ ኤሮግራሞችን መክፈት ነው። እነሱ ከተከፈቱ በኋላ የተጠየቁት ሙዚቃዎችን ደርድሮ አንድ አይነት የሆኑትን እዛ ላይ ፓይል ማድረግ ነበር። እና እዚህ ቁጭ ብዬ እኔ ሁለተኛ ቀኔ ላይ ስሰራ በቃ እሱ በሩን ክፍት ታደረገና ገባ ተፈሪ። እና ማነሽ ደግሞ አንቺ ብሎ በእንግሊዝኛ ጠየቀኝ። አይ እኔ እዚህ አዲስ ተቀጣሪ ነኝ እንግሊዝኛ ክፍል ለመስራት ነው አልኩኝ። እና አስተዋወቅኩ ራሴ። እሱም ጊዜ በቃ እሺ እንግዲህ አለና ሰላም አለኝ ተዋወቅን።
በዚህ የተጀመረው ትውውቅ ከአምስት ዓመታት በኋላ ወደ ትዳር ተሻገረ። ሞት እስኪለያቸውም 41 ዓመታት አብረው ዘለቁ። ሁለት ልጆች አፍርተው አንድ የልጅ ልጅ ወልደዋል። አቶ ተፈሪ ወሰን በደርግ ዘመን ከ1967 ዓ.ም ጀምሮ ለአምስት ዓመታት የማስታወቂያ ሚኒስቴር የሕዝብ ግንኙነት ኃላፊ ነበሩ። ከ1971 እስከ 1976 ዓ.ም በባህል ሚኒስቴር ስር ይተዳደር የነበረው የፊልም ማዕከል ውስጥ የኢትዮጵያ ፊልም ኮርፖሬሽን የፊልም ፕሮዳክሽን ኃላፊ ነበሩ። በደርግ ዘመን ለአምስተኛው የአብዮት በዓል የአብዮቱን የአምስት ዓመታት ጉዞ የሚያሳየውን ድል ፊልም ካዘጋጁት መካከል አንዱ ነበሩ። በፊልም ሙያቸው ሻፍት ኢን አፍሪካ፣ ደ ቢግ ባታሊዮን እና በኃይሌ ገብረስላሴ ህይወት ላይ የተመሰረተው ኢንዱራንስ ፊልም ላይ በፕሮዲውሰርነት ተሳትፏል። በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ለሰባት ዓመታት ያህል በህዝብ ግንኙነት ኃላፊ የሰሩ ሲሆን በ1977 ዓ.ም በኢትዮጵያ ተከስቶ የነበረውን አስከፊ ችግር በተመለከተም በአገር ውስጥና በዓለም አቀፍ ደረጃ ይካሄድ ለነበረው የሚዲያ ሽፋን ስምሪት ውስጥ ይሰሩ ነበር። የቀድሞ የፍልስፍና መምህርና ተመራማሪ የአዲስ አበባ ዩኒቨርሲቲው የቀድሞ ፕሬዚዳንት የነበሩት ፕሮፌሰር አንድሪያስ እሸቴ ስለ አቶ ተፈሪ ጠይቂያቸው ነበር።
መጀመሪያ ከአሜሪካ ወደ ኢትዮጵያ ስመለስ 1971 ያኔ ነው የተገናኘ ነው እና ከዚያ ጀምሮ ያው ወዳጅ ስምን ተፈሪ ለነጻ ፕሬስ እና በነጻነት ሀሳብን ለመግለጽ የቆመ ሰው ነበር። ዩኒቨርሲቲም የጋዜጠኛነት ትምህርት ቤት ስኩል ኦፍ ጀርናሊዝም ስናቋቁም ብዙ ረድቶን ነበር። ተፈሪ በጣም ግልጽ ሰው፣ ሁልጊዜም ደግሞ ለአካባቢው ላለው ሰው የሚደርስ ለምሳሌ ለመጣበት አካባቢ ለሰቆጣ አንድ ሁለት ያብረን ሄደናል እዛ እና እዛ ለምሳሌ ኮሚኒቲ ሬዲዮ ለማቋቋም ብዙ ጥረት አድርጎ ነበር። ስፍራውም በጣም የተገለለ ስለነበረ ለቱሪዝም እንዲከፈት ብዙ ጥረት አድርጎ ነበር እና የአካባቢውም ባህላዊ አርኪቴክቸር የቤት አሰራራቸው በጣም የተለየ ነው በኢትዮጵያ። እሱም እንዳይጠፋ ብዙ ይታገል ነበር እና ተፈሪ በጣም ወደው ሰው፣ በጣም ደግሞ አገሩን የሚወድ በደርግ እንኳን ከዚህ አልወጣም ብሎ ረሀብ ላይ ሲሰራ የቆየ ሰው እና ከመጣበት ማለት የመሳፍንት ቤተሰብ የነገስታት ቤተሰብ እሱን ትቶ በራሱ የሚኖር እና ፍቅሩ ከሀገሩና ከህዝቡ ጋር የነበረ ሰው ነበር። በሱ ነው የምወደውበት።
አቶ ተፈሪ ወሰን በአሜሪካ ኤምባሲ በዩናይትድ ስቴትስ ኢንፎርሜሽን ሰርቪስ የኢንፎርሜሽን ኃላፊ ሆነው ሰርተዋል። ዋግ ኮሚኒኬሽን ኢንተርፕራይዝ የተባለ ድርጅት በማቋቋምም ኢንፎርሜሽን ዳይጀስት የተባለ ህትመት ያወጡ ነበር። አቶ አብዱል መሐመድ በአፍሪካ ህብረት የግጭት ማስወገድ ማዕከል ውስጥ ቺፍ ኦፍ ስታፍ ናቸው። የአቶ ተፈሪ ወሰን ጓደኛም ነበሩ።
ተፈሪን የማውቀው የአውሮፓ አቆጣጠር በ1960ዎቹ ጀምሮ ነው። የትምህርት ቤት ክላስሜቴ የእሱ በጣም ቅርብ ዘመዱ ስለነበረ ቤታቸው ብዙ ጊዜ ሄድ ነበር። ምንም እንኳ ተፈሪ በእድሜ ትንሽ ከኛ ከፍ ቢልም ተፈሪ ልክ እንደ ኩያ አድርጎ ነበረ የሚያወጋን። መጀመሪያ ሲያገኘው ከእንግሊዝ ሀገር ገና መመለሱ ስለነበረ በጣም የሚማርክ እንግሊዝኛ ቋንቋ ችሎታ ነበረው። በዚህም እሱ እንደሱ ለመምሰል ጥረት እናደርግ ነበረ። ከዛ ማቀው ታ የተሞላበት አሁን ሳስበው ሊስነር ቾይስ ማለት የዘፈን ምርጫ ቅዳሜ ዕለት ያካሄድ ነበረ። ፕሮግራም ነበረው ሊስነር ቾይስ በእንግሊዝኛ ተወዳጅ የሆኑ ሙዚቃዎችን ለመጀመሪያ ጊዜ ዳንስ የተማርንባቸው ምናልባትም ለመጀመሪያ ጊዜ ገርል ፍሬንዶቻችንን የፍቅረኞቻችንን ያስደመስንባቸው ሙዚቃዎች ያወቅነው በተፈሪ ፕሮግራም ነው። ተፈሪ በጣም ማስታውሰው እና በጣም የሚዘክረው በማንነቱ ፐርሰናሊቲው በጣም ማራኪ፣ ሞቅ ያለ ካሪዝማቲክ ጠባይ ነበረው። ፈገግታ ምንም ጊዜ አይለየውም። ኤክስትሪምሊ ኢንጌጂንግ የሆነ ፐርሰናሊቲ እና ጠባይ ነበረው። ተፈሪ ለቤተሰቦቹ ለወዳጆቹ የነበረው ፍቅርና ሌላ በጣም የጠለቀ ነበር። በተለይ ለባለቤቱ ለታቦቱ የነበረው ውዴታና ፍቅር አክብሮት የሚያስቀና አርአያ በምሳሌነት የሚጠቀስ ነው። መራራና አስከፊ ረሃብ በኢትዮጵያ በገባበት ጊዜ ያኔ ሲከሰት የሚያስተናግዳቸው የውጭ ሀገር ጋዜጠኞች ብዙ ነበሩ እና እነሱን በሚያስተናግድበት ጊዜ እና ወደዚህ ወደ ረሃቡ ወዳለበት ሁኔታ በሚወስዳቸው ጊዜ ለማሳየት የሚፈልገው ለእነዚህ ጋዜጠኞች ወይም እንዲገነዘቡ የሚፈልገው የረሃቡን ክፋት ብቻ አይተው እንዳይሄዱ ሳይሆን የሕዝቡን ጨዋነት፣ መሰረታዊ ዲግኒቲውን እንዲያዩም በጣም ነበር የሚገፋፋቸው።
አቶ ተፈሪ ለአምስት ዓመታት ያህል ሕክምና ሲከታተሉ ቆይተዋል
እና መጨረሻ ላይም ትንሽ የልብ ህመምን ችግር ተጨማሪ ስላጋጠመው እሱ አንድ ላይ ሆነ የሳምባ ካንሰር ላይ ልቡ በቃ መጨረሻ ላይ በቃ በተለይ በትንፋሽ ችግር ምክንያት በሰኔ ሶስት ቀን ቤቱ እያለ በቃ።
አቶ አብዱል መሐመድ አቶ ተፈሪ ደስተኛ ሰው እንደነበሩ ይናገራሉ።
ባሳለፈው ህይወቱ ምንም አይነት ቅሬታ የነበረው አይመስለኝም። ተፈሪ የተሟላ የሚፈልገው አይነት ኑሮ ነው ከዚህ ዓለም የተለየው። ምናልባት አንድ ቅሬታ ተፈሪ ቢኖረው ነፍሱ ስትለየው ሀገሩ ቢኖር ምርጫው ነበረ ብዬ አምናለሁ።
በቀድሞ ወሎ ጠቅላይ ግዛት ዋጋ አውራጃ ሰቆጣ ከተማ ግንቦት 1 ቀን 1932 ዓ.ም ተብረት ከአባታቸው ከዋክሹም ወሰን ኃይሉና ከእናታቸው ከወይዘሮ ጀምበር ወርቅ ብሩ የተወለዱት አቶ ተፈሪ ወሰን ሰኔ 3 ቀን 2008 ዓ.ም ተብረት በዩናይትድ ስቴትስ ህይወታቸው አልፎ ሰኔ 11 ቀን 2008 ዓ.ም ተብረት በአዲስ አበባ በመንበረ ጸባዖት ቅድስተ ሥላሴ ካቴድራል ቀብራቸው ተፈጽሟል።
በዚህ አጋጣሚ ደግሞ በጣም ለሀዘናችን ተካፋይ ለሆኑት አሜሪካን ሀገርም እዚሁም አዲስ አበባን ከመጣን በኋላ ወዳጆች፣ ዘመዶች፣ ጓደኞቻችን ሁሉ በጣም ለማመስገን ወዳለሁኝ።
ከተከታዩ እንግዳዬ ጋር ደግሞ ለጥቂት ደቂቃዎች ወደ ሰማይ እንመጥቃለን።
ክላሌ የተና ተክለ ነው የምባለው። የምስራቅ አፍሪካ ህዋ ሳይንስ ማስተባበሪያ ጽህፈት ቤት ዳይሬክተር ነኝ። የ14 ሀገሮች ጽህፈት ቤት ነው። ሌሎች ኃላፊነቶች አሉ። በዚህ ብቻ ይበቃል ብዬ ነው።
የኢትዮጵያ ስፔስ ሳይንስ ማህበር ሊቀመንበር እንደነበሩ ማስታወስ ነበረ።
ፎርማሊ እኔ ነው ያለሁት።
እሺ፣ ዶክተር ከላሊ እስቲ አሁን ሰሞኑን በዓለም ዙሪያ እየታየ ባለው የህዋ ምርምርና የህዋ ወረራም ልበለው ምናልባት ሁኔታ ልምጣና እየታየ ያለውን የዘመቻ ሁኔታ እንዲያስረዱኝ ፈልጌ ነበረ። ህንድ ሰሞኑን ብዛት ያላቸውን ሳተላይቶች በአንድ ጊዜ አምጥቃለች። ብዙ ሰዎች እንደውም ሲቀልዱ በዘንቢል አድርጋ ወደ ሰማይ ወረወረች ሳተላይቶቿን የሚሉ ሰዎችም ሰምቻለሁኝ። በአንድ ጊዜ 20 ሳተላይቶችን ማምጠቅ በቻይናም በኮሪያም በዩናይትድ ስቴትስም በስፔስ ኤክስ በኩል እንደዚሁም በአውሮፓውያኑም በኩል ማለት ነው። እንደዚህ አይነት በአንድ ጊዜ የተስፋፋ የህዋ ላይ ንቅናቄና እንቅስቃሴ ይታያል። ምንድን ነው ይሄ አዝማሚያ?
እንግዲህ ከቁጥሮቹ ጋር ለመነሳት ከተፈለገ ህንድ 20 ነው የመጠቀችው በአንድ ጊዜ ማለት ነው። ወን ዋን ሚሽን የሚባለው ማለት ነው። በአንድ ተልእኮ ወይም ሚሽን የሚባለው ማለት ነው። ዩናይትድ ስቴትስ ኦፍ አሜሪካ 29 በአንድ ጊዜ አድርጋለች። ራሽያ 37 አድርጋለች። ስለዚህ አዲስ ክስተት አይደለም ማለት ነው። ምንድን ነው ይሄንን ህንድ ያመጠቀቻቸው 20ዎቹ 13 የሚያክሉ አሜሪካ ናቸው። ስለዚህ ከዛ ውስጥ ደግሞ አንዱን የጎግል ነው እና እነኝ ምንድን ነው የሚያደርጉት 20ዎቹ የራሳቸው ስራ አላቸው። ላይ ከደረሱ በኋላ ማለት ነው የራሳቸው ተበትነው የራሳቸው ስራ ይሰራሉ። ተልኳቸው የተለያዩ ስለሆነ ማለት ነው።
በአብዛኛው ምን ላይ ነው የሚያተኩሩት?
ስፔስ ላይ ሲባል እንግዲህ ኤርዝ ኦብዘርቬሽን የሚባል አለ።
መሬትን የመቃኘት
ማለት ነው። እሺ፣ መሬት መመልከት ወይ መቃኘት ማለት ነው። ሰርቬይላንሱ ብቻ አይደለም፣ ምልከታዎችም አሉ፣ ናቪጌሽንም አለ ማለት ነው። የባህር አየርና የመሬት ትራንስፖርት ማለት ወይ ጉዞዎች፣
የጂፒኤስ ቴክኖሎጂ ማለት ነው።
ከላይ ሆኖ ማለት ነው።
የጉዞ መምሪያ ማለት ነው።
እንደዛ ከተባለ አሁን እንግዲህ ያለበትንም ማለት ነው። የት ና ለምሳሌ መርከብ ባህር ላይ ከሆነች የት ነው ያለችው? ምን እያደረገች ነው? ቆማ ነው ያለችው? እየተጓዘች ነው? ከተጓዘች ደግሞ በስንት ፍጥነት ተብለው ምን ችግር አለ እዛ አካባቢ ተብለውም አካባቢ ሁኔታም መረጃ ይሰጣሉ ማለት ነው።
ይሄ ማለት በዚህ በምድራችን ላይ የማንኛውም አካል ትክክለኛ መገኛ ስፍራ ወይም በእንግሊዝኛው ምህጻር ጂፒኤስ ግሎባል ፖዚሽኒንግ ሲስተም የሚባለውን ነው ማለት ነው አሁን እያስረዱኝ ያሉት።
አሁን ግሎባል ፖዚሽኒንግ ሲስተም አሁን ኮኦርዲኔቶች አለ ሶስት ማለት ነው።
እሺ፣
ኤክስ ዋይን እና ዚ የምንለው ማለት ነው። ምንድን ሎንግቲድ ላቲቱድ እና ኤሌቬሽን የሚባለው በእንግሊዝኛ ማለት ነው።
ጠቋሚዎች ማለት ነው።
እሱ የት ነው ያለው ያን አካል ነው እንድን አካል። ከዛ አሁን እየተላኩ ያሉ ሳተላይቶች ሪዞሉሽን የሚባል አለ። አንድና አንድ ነገር ለማየት የሚያበቃን መሳሪያ ሀይ ሪዞሉሽን ነው ማለት ትንሽ ነገር እስከ ማየት የሚያስችለን ማለት ነው። ሮው ሪዞሉሽን ነው ማለት ደግሞ ያው ደቀቅ ያሉ ነገሮችን መሬት ላይ ማየት የማንችልባቸው ሁኔታዎች ማለት ነው። አለ አሁን ወደ ሴንቲሜትር እየገቡ ናቸው ሀገሮች ማለት ነው።
ስለዚህ እነዚህ ሳተላይቶች ካሜራዎችን ወይም ቴሌስኮፖችን ሁሉ የጫኑ ናቸው ማለት ነው።
ካሜራ አላቸው። ካሜራ የራሱ እንዳልኩ ሪዞሉሽን የያዘ ነው። ለምን ፐርፐዝ ነው የምንጠቀምበት ነው። ለምሳሌ ለእርሻ ከሆነ ማለት ነው። ለእርሻ ከሆነ ለብቻ ነው። ለማዕድን ፍለጋ ከሆነ ለብቻ ነው። ባህር ላይ ያለ ሁኔታ ለማወቅ ከተፈለገ ለብቻ ነው። ስለዚህ ፐርፐዝ ቤዝድ የሆነ ወይም ፐርፐዝ ኦሪየንትድ የሆነ ወይም ምንድን ነው የምንለው አላማን ማዕከል ያደረገ ወይም
ተልእኮ ያለው
ካሜራ ማለት ነው። ተልእኮውን ማዕከል አድርጎ ነው ካሜራውን የሚቀረጸው። ካሜራ የካሜራ አይነት ማለት ነው።
ወይም የሌንሱ አይነት ማለት ነው።
ትልቅ ስራ እየሰሩ ናቸው። አንዳንድ ጊዜ የሚያስቸግረው ምንድን ስፔስ ወይ ሳይንስ ማቴሪን ጨምሮ ወደ አማርኛ ኤግዛክትን ለመቀየር በጣም ስለምንቸገር ነው እንጂ አድማጮችን ማስቸገር ፈልግ አይደለም።
ይገባኛል። አሁ ለዚህ ነው እኔም ጣልቃ እየገባሁኝ ትንሽ ፈታ ለማድረግ እየሞከርኩኝ ያለሁት እና ይገባኛል። በሌላው ቋንቋ ውስጥ መቆየት ፈልገው እንዳልሆነ እና በአሁኑ ጊዜ እነዚህ ሀገሮች ወደዚህ ሁኔታ እንዲገቡ ወይም በተመሳሳይ ጊዜ እንዲረባረቡ ያደረጋቸው ከቴክኖሎጂው አስፈላጊነት የተለየስ ሁኔታ አለ? በዓለማችን ዙሪያ ከፖለቲካ ጋር የተያያዘ ከዓለም አቀፍ ግንኙነቶች ጋር የተያያዘ እና የመሳሰሉት ከንግድ ጋር የተያያዘ
እንግዲህ ፖለቲካውም ከንጠለቅ ብዬ ባልገባበትም የኢኮኖሚ ጋር ልበል እና የዓለም ኢኮኖሚ እንደሚታየው የምስራቅ ዘመን ወደ ምስራቅ እያጋደለ የመጣ የኢኮኖሚ እድገት ነው ያለው። ያ ምን ማለት ነው? ነው እንግዲህ አሁን እየመጣ ያለው ኢኮኖሚ በፈረንጅ የሚሉስ እውቀት መሰረት ያደረገ ናውሌጅ ቤዝድ እና ኢኖቬሽን ወይም በፈጠራ የተመራ ወይ ኢኖቬሽን ድሪቨን የሚባለው ማለት ነው። እንደዛ አይነት አካሄድ ነው እየሄድን ያለ ነው። ማንኛውም የምንሰራቸው ፕሮዳክቶች፣ ምርቶች ምንና የምንሰጣቸው አገልግሎቶች ወይ ጄኔራሊ ኮሞዲቲ የምንለው ሸቀጥ የምንለው በእውቀት የተመሰረተ ነው እየሆነ ያለው። ይህን እውቀት ደግሞ ከምዕራቡ ዓለም ወደ ምስራቁ እየተጓዘ ነው። መጓዞች አይደለምም ተጉዞም በጣም የምዕራብ ዓለም ላስቸግር በሚችልበት የኢኮኖሚ ደረጃ እየደረሰ ነው። ለምሳሌ ህንድንና የቻይናን ስናይ ማለት ነው። እንግዲህ ይሄን ኢኮኖሚ በቀጣይነት ለማስኬድ የግድ የቴክኖሎጂንና እውቀትን መሰረት ያደረጉ ስራዎች መስራት እንዳለባቸው በአብዛኞቹ ህንድንና ቻይና ወደ አሜሪካና አውሮፓ አስልከው ብዙ ሰዎችን አሰልጥነው ወደ ሀገራቸው መልሰዋል። ስለዚህ ያንን የመለሱትንም ሀገር ውስጥ የሚያስተምሩትንም ተደምሮ ትልቅ የሰው ኃይል ፈጥሯል። ይሄ የሰው ኃይልን መሬት ብቻ በሚሰራው ስራ ብቻ ተወስ ነው የኢኮኖሚ ለውጥ ይመጣል ተብሎ አይታሰብም። አሁን ዓለም እያሰጋት ያለ ከማንም በላይ ደግሞ ይሄ ሳይበር ሴኪሪቲ የሚሉት ወይ ደግሞ
የኢንተርኔት ደህንነት ጉዳይ ማለት ነው።
የኢንተርኔት ከኢንተርኔት ደህንነት ጋር ተያይዞ ነው ማለት ነው። የአንድን ሀገር ምንም ሳትንቀሳቀስ ቤት ቁጭ ብለህ ሁሉም ነገር ማወቅ ትችላለህ። ስለዚህ ያንን ለማድረግ ደግሞ የግድ የቴክኖሎጂ ምጥቀት እና እውቀት ያስፈልጋል። ያን ለማድረግ የሚወዳደሩት የእውቀት ውድድር ናለ፣ የቴክኖሎጂ ውድድር ናለ። ያ የቴክኖሎጂ ውድድር እነኝን ሀገሮችን በጣም ስጋት ውስጥ የከተታቸው ስፔስ በጣም ወሳኝ መሆኑን የምታውቀው በ1975 በፈረንጆች አቆጣጠር አሜሪካንና ራሽያ ቀዝቃዛ ጦርነት ውስጥ በጣም ችግር ነበሩ። በማይታመን ግጭት ውስጥ ነበሩ። ነገር ግን አፖሎ የምትባለው ማለት ነው፣ አፖሎ ሶዚዝ የሚባሉት
የአሜሪካና የሶቪየት ህብረት
በአንድ ላይ ሰርተዋል። ይሄ ምንድን ነው? ከአይዲዮሎጂ ይልቅ የቴክኖሎጂ አድቫንስመንትን እንደሚገፋ ማለት ነው። ውሳኔ ለመውሰንና ለመተባበር ያን ማድረግ እንዳለብህ። አሁን በቅርቡ ደግሞ በዚህ ሳምንት የናሳው አስተዳዳሪ ቻርለስ ቦልደን ለምክር ቤቱ ምንድን ነው ያለ አሜሪካ መወሰኛ ምክር ቤት ከቻይና ጋር በስፔስ ላይ እንድንተባበር ህግን መቀየር መቻል አለብን ብሏል። ለምን ቻይና ምን እያደረገች ነው ያለችው? ይሄ የሳተላይት ኮንስሌሽን የሚባለው ማለት ነው። ብዙ ሳተላይቶችን ወደ 35 የሚሆኑ ሳተላይቶችን ወደ ህዋ ልካ ማለት ነው ኮንስሌሽን ጋር አስገብታ ለዓለም ሀገራት ሰርቪስ ልትሰጥ ነው። የናቪጌሽንም፣ የፖዚሽኒንግ ሲስተምም፣ የሁሉም የዌዘርም፣ የክላይሜትም፣ ሌሎች ነገሮች ማለት ነው።
የአሜሪካ ኩባንያዎች ይሰጡ የነበረውን አገልግሎት ማለት ነው።
የአሜሪካ ሲሰጡ የነበሩ እሷም የራሷ ማለት ነው የራሷ እዛ ስፔስ ውስጥ ያለው የራሷ የኮንስሌሽን ማለት ነው ፈጥራ ያን አገልግሎት ለምችሉትም በገንዘብ ለማይችሉትም ደግሞ በነጻ ሰጣለሁ፣ ስለዚህ አብረን ስራ የሚል ጥሪውን አስተላልፋለች።
ዶክተር ከላሊን ለዛሬ አመሰግናለሁ። የጀመርነው የህዋ ንግግር ይቀጥላል። እስከ ስንብታችን ዲጄ ፋትሱ ሱራፌል ሽፈራው ከመራረጠልን ዘፈኖች አንዱን ልጋብዛችሁ። ብሬ በሄኖክና መሐሪ ወንድማማቾች
ሰላምቴ የልቤ Come to uncle Finn cat night Ted la molto go terai Prima tasse che wait for the tie see hit see go do some tie see no rain in a ma fantasy see the find it more ma te case anchi alla shada gere salamte Tongkel fin kat nai Tet la mul zogo terai Si ma tatsuke Wai fagak tai Si hek si godu Simmatai Si no rengine Ma fantase Si ta finded mo Ma takaze
የማጠቃለያ ዜና እናሰማለን። አድማጮቻችን፣ በአንድ የሞቃዲሾ ሆቴል ውስጥ ከአሸባሪዎች ጋር የነበረው ፍጥጫ ማብቃቱን ባለስልጣናት አስታወቁ። ጥቃቱ ግን ለ20 ሰዎች ህልፈት ምክንያት ሆኗል። ከሞቱት መካከል የአካባቢ አየር ጥበቃ ሚኒስትሩና 3 የራዲዮ ጋዜጠኞች ይገኙበታል። በመጪው ህዳር በሚካሄደው የጋና ጠቅላላ ምርጫ ወቅት የፖሊስ መኮንኖች ገለልተኞች እንደሚሆኑ ዋና አዛዥ ኢንስፔክተር ጀነራል ጆን ኩዳሮ አስታወቁ። ኩዳሎር በፖለቲካው ረገድ ሙያዊ ግዳጃችን እንወጣለን፣ ህዝቡም አስተማማኝ የደህንነት ጥበቃ ሊያገኝ ይገባዋል ብለዋል። የኢራቅ ኃይሎች ለበርካታ ቀናት ባካሄዱት ውጊያ የፋሉጃ ከተማን ከእስላማዊ አማጺ ቡድን ሙሉ በሙሉ ማስለቀቃቸውን የኢራቁ ከፍተኛ ባለሥልጣን ሌፍትናንት ጀነራል አብዱል ወሃብ አልሳዲ ዛሬ እሁድ አስታወቁ። ከተማይቱ ነጻ ወጥታለች፣ ከባድ ውድመት ግን ደርሶባታል ብለዋል። ብሪታንያ ከአውሮፓ ህብረት በመውጣቷ የተፈጠረው ድንጋጤ እንደቀጠለ ባለበት ወቅት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ እዚያው አውሮፓ ስለነበሩ ባልተጠበቀ ፕሮግራም ግን ወደ እንግሊዝ ጎራ እንደሚሉ ተገለጠ። ኬሪ ከእንግሊዙ አቻቸው ፊሊፕ ሃሞድ እና ከሌሎችም ባለሥልጣናት ጋር እንደሚነጋገሩ ታውቋል። አድማጮች፣ ለሰዓቱ ያለን ዜና ይኸው ነው። አዲሱ አበበ ነኝ። ደህና እደሩ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በየስፍራው ባሉ ባልደረቦች ስም ለዛሬ በዚሁ እሰናበታለሁ። ሰሎሞን አባተ ነኝ። ጤና ይስጥልኝ። በደህና እደሩ።
This program has come to you from the Voice of America, Washington.